ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
አመሻችሁ። የዛሬ ጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁ እናመሻለን።
ሰላም እንደምን አመሻችሁ። በዛሬው መስከረም 7 2011 ዓ.ም ተምረት ምሽት ዝግጅታችን ቡራዩ ላይ ያተኮረ ይሆናል።
በቡራዩና አካባቢው በሰላማዊ ዜጎች ላይ የተፈጸመው ጭካኔ የተሞላበት ጥቃት በአርበኞች ግንቦት 7 እና በአቶ ዳውድ ኢብሳ በሚመራው ኦነክስም አስመስለው የተደራጁ ቡድኖች የፈጸሙት ስለመሆኑ ጥርጣሬና ማስረጃ መኖሩን የፌደራል ፖሊስ ኮሚሽን ኮሚሽነር ለአሜሪካ ድምጽ ገለጹ።
የግንቦት 7 እና የአቶ ዳውድ ኢብሳ ቡድን የሆነው የኦነክ ፋክሽን ነው እንትን ለማድረግ የተሞከረው።
የፌደራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ናቸው ይዘናቸዋል። በሌላ በኩል 7 የተቃዋሚ ፓርቲዎች ድርጊቱን አውግዘው መግለጫ አውጥተዋል።
የግጭቱ ተዋንያንና ከጀርባው ሆነው ግጭቱን ያስተባበሩ የውጭና የሀገር ውስጥ ኃይሎች ከዚህ ድርጊታቸው በአስቸኳይ እንዲታቀቡ ለማሳሰብ ይህንን መግለጫ በጋራ ለማውጣት ተስማምተናል።
መግለጫውን በጽሁፍ ያነበቡት አቶ በቀለ ገርባ ናቸው። በዚህም ላይ ዘገባ አለ።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሰን መጥተናል። ከአዲስ አበባ ወጣ ብላ በመትገኘው ቡራዩ ውስጥ የተከሰከሰ የጎሳ ግጭት እስካሁን ባለን መረጃ መሰረት ለ20 23 ሰዎች ሞት ምክንያት መሆኑ ተገለጸ። አመጹ የተከሰከሰው ባለፈው ቅዳሜ በስደት የቆየው የኦሮሞ ነጻነት ግንባር ኦነግ መሪዎች አዲስ አበባ ሲገቡ ከነበረው ያቀባበል ስነ ስርዓት በኋላ መሆኑን ታውቋል። ዘገባዎች እንዳመለከቱት የተደራጁ የአመጽ ቡድኖች ነዋሪዎች ላይ ጥቃት ፈጽመዋል። ቡራዩ ውስጥ የንግድ ድርጅቶችንም ዘርፈዋል። በሌላ ዜና ከ2000 በላይ የትግራይ ህዝብ ዲሞክራሲያዊ ንቅናቄ ደምህት ሰራዊት አባላት በቅርብ ጊዜ ወደ ሀገር ውስጥ ይገባሉ ሲሉ የንቅናቄው ሊቀመንበር አቶ መኮንን ተስፋይ ተናገሩ። የንቅናቄው አመራሮች በዛሬው ዕለት ወደ መቀለ ከተማ ሲገቡ አቀባበል ተደርጎላቸዋል። አቶ መኮንን እንደተናገሩት የደምህት አባላት ወደ ሀገር ውስጥ ሲገቡ የሚቋቋሙበትን ሁኔታ ለማመቻቸት ከመንግስት ጋር ተነጋግረናል ብለዋል። በአቀባበሉ የተገኙ የትግራይ ክልል ወጣቶችና ስፖርት ቢሮ ኃላፊ አቶ ነጋ በርሀ በበኩላቸው የክልሉ መንግስትና ገዢው ፓርቲ ህወሓት ከደምህት ጋር በሚያገናኛቸው ጉዳዮች አብረው ይሰራሉ ብለዋል። በሌላ ዜና የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ የላቀ ሐሳብ ለበለጠ ድል በሚል ስያሜ 9ኛ ድርጅታዊ ጉባኤውን ነገ መስከረም 8 በጅማ ከተማ እንደሚከፍት አስታወቀ። የጉባኤው ቃል አቀባይ አቶ አዲሱ አረጋ ለጋዜጠኞች በሰጡት መግለጫ ባለፉት 3 አመታት በነበሩ የድርጅቱ ፖለቲካዊና ውስጣዊ እቅዶች ላይ ሪፖርት ቀርቦ በውይይት እንደሚጸድቅ ተናግረዋል። ከአጀንዳዎች መካከል አንዱ የድርጅቱን ታሪክ የሚመለከትና የነበሩትን ያሚዎች እንዲሁም የአርማ ለውጥ የሚያደርግ መሆኑን ቃል አቀባዩ አስምረውበታል። በመጨረሻም መቄዶንያ ውስጥ ሊደረግ የታቀደውን የውሳኔ ህዝብ ሩሲያ አቅጣጫውን ለማሳየት እየሞከረች ነው በሚል የዩናይትድ ስቴትስ መከላከያ ሚኒስትር ጂም ማቲስ ከሰሱ። የመቄዶንያ ውሳኔ ህዝብ ሀገሪቱ የኔቶ አባል እንድትሆን ጥርጊያቸውን የሚያመቻች እንደሆነ ነው የተገለጸው። ማቲስ አብራዋቸው ወደ መቄዶንያ ለሚጓዙ ጋዜጠኞች በሰጡት ቃል ውሳኔ ህዝቡ እንዳይሳካ ለማድረግ ሞስኮ አፍሪካ አፍቃሬ ሩሲያ ቡድኖችን በገንዘብ እንደምታማልል ምንም ጥርጣሬ እንደሌላቸው አመልክተዋል። ይህም መቄዶንያ የኔቶ አባል እንዳትሆን በተደጋጋሚ ደንቃራ የሆነችውን የግሪክ ፍላጎት የሚያሟላ ይሆናል ብለዋል ማቲስ። መቄዶንያ ለመጪው መስከረም 23 ቀን የታቀደውን ውሳኔ ህዝብ በራሷና ብቻ እንድታካሄድ እንፈልጋለን ሲሉ የዩናይትድ ስቴትሱ መከላከያ ሚኒስትር ጂማቲስ አሳስበዋል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
የምትከታተሉት የጋቢና ቪኦኤ ጉዟችንን ነው። አድማጮች በአዲስ አበባ ከተማ በቡራዩ አካባቢ የደረሰውን ጉዳትና ዝርዝር ሁኔታውን በተመለከተ ከአዲስ አበባ ይደርሰናል ብለን ሪፖርተራችን እስክንድር ፍሬው ያጠናቀረ ያለው ዘገባ አልደረሰንም። እንደደረሰን የተሟላ ዘገባ ይዘን እንመለሳለን። በሌላ በኩል በቡራዩና አካባቢው በሰላማዊ ዜጎች ላይ የተፈጸመው ጭካኔ የተሞላበት ጥቃት ግንቦት 7 እና በአቶ ዳውድ ኢብሳ በሚመራው ኦነክስም አስመስለው የተደራጁ ቡድኖች የፈጸሙት ስለመሆኑ ጥርጣሬና ማስረጃ መኖሩን የፌደራል ፖሊስ ኮሚሽን ኮሚሽነር ለአሜሪካ ድምጽ ተናግረዋል። በአጠቃላይ ጥቃቱና ግርግሩ ሆን ተብሎ ታስቦበት የተጀመረው ለውጥ እንዳይሳካ የተከናወነ መሆኑንም ተናግረዋል። በሁለቱ ድርጅቶች ስም ተደራጅተው ጥቃት ፈጽመዋል ያሉትን ሰዎች ማንነት በተመለከተ ተጠይቀው ምርመራ ከተጠናቀቀ በኋላ ይፋ እንደሚደረግም ጠቁመዋል። ማምሻውን አነጋገራቸው ነበር የፌደራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማልን። ይህንን የአሰቃቂ ነው በሚል የተፈጸመው ግድያ ምን አይነት ነው አሰቃቂነቱ ስል ጠይቄያቸው ነበር።
ነው በድብደባ በሰንጀር ጋር በተለያየ መልኩ ነው እና በአካል ላይ የተለያየ አካል ላይ ጉዳት ማድረስ ስለሆነ ያው አንድ ጊዜ በጥይት ከመግደል እንደዚህ አይነት መግደል እና በእንደዚህ አይነት መልኩ ደብድቦ እያሰቃዩ መግደል የተለያዩ ናቸው እና ስለዚህ ጭካኔ የተሞላባት ከማስፋገድ አይደለች። በጠቀላይ
ኮሚሽነር ዘይኑ ጀማልን ምን ያህል ሰዎች ናቸው በአሁን ሰዓት ህይወታቸው ያለፈውና የተረጋገጠው የሚል ጥያቄን አንስቼላቸው ነበር። እሳቸው እንደሚሉት እስካሁን ድረስ የተለያዩ ቦታዎች ስለሆኑ የተጣራ የቁጥር መረጃ እንደሌላቸው ነው። ነገር ግን በአሁን ሰዓት በቡራዩ አካባቢ በዚህ በተፈጸመው ጥቃት ወደ 25 የሚጠጋ ሰው ህይወት ማለፉን፣ አዲስ አበባ ደግሞ ዛሬ ይህንን ጥቃት ተቃውመው ሰላማዊ ሰልፍ ወጥተው ነበር፣ በዛ ወደ 5 ሰው ህይወት ማለፉን ተናግረዋል። ተፈናቃዮቹን በተመለከተ ደግሞ በተለያዩ ቦታዎች በቤተክርስቲያን በትምህርት ቤት ሰዎች ተፈናቅለው እንደሚገኙና የተለያዩ ሰዎች ደግሞ እርዳታ ያደረጉላቸው እንደሆነም ገልጸውልናል።
የተፈናቀሉ ሰዎች ያው በተለያዩ ትምህርት ቤቶች የተወሰኑ ትምህርት ቤቶች እና ሌሎች ተቋማት ውስጥ ተጠልለው ነው የሚገኙት። ያው ቶሎ ወደ ያቸው ወደ ቋሚ ቦታቸው የመመለስ ስራ ርብር መንግስት ተደረገበት። በፌዴራል መንግስትና በወረዳም ክልላዊ መንግስት መካከል ትልቅ ርብር ድርጅት የተደረገ ነው። ህዝብንም ያው ይህን መፈላቀላቸውም ይሁን ይሄ የደረሰባቸው ግፍ በከፍተኛ ሁኔታ ወጥቶ በሰላማዊ ሰልፍ ነው ያው ገዘው ዛሬ ቡራዩ አካባቢ እና ያለው ሁኔታ ይህን ይመስላል። ጉዳት የደረሰባቸው ሰዎች በአዲስ አበባ በተለያዩ ሆስፒታሎች ሕክምና እየተደረገላቸው ይገኛል።
ኮሚሽነር ዘይኑ ይህንን አደጋ ሲደርስ ይሄ ድርጊት ሲፈጸም ጥሪ ያቀርቡ እንደነበረና ፖሊስ ደግሞ በሰዓቱ አልደረሰልንም የሚል ቅሬታን እንደሚያቀርቡ አንስቼላቸው ነበረ። እንግዲህ አካባቢው ምቹ አልነበረም ወዲያውኑ ለመግባት ብለው ነበር። ምን ማለት ነው? አዲስ አበባ ከተማ አቅራቢያ ያለ አካባቢ ምቹ አይደለም የሚል ምላሽ የሚል ጥያቄን ሰንዝሬላቸዋለሁ።
በጣም ብዙ ህዝብ የሚኖርባቸው አካባቢዎች ናቸው እና ለጸጥታ ኃይሉም በቶሎ ገብቶ የሰብነት ለማዳን ያልተቻለበት እና ግራ የተመጀመሪያ በጣም በጣ ውድቃ ነበረ። ከዛ በኋላ ምን ብለን አይተን ሁኔታውን ዝም ብለን መንደር ድረስ አንድ ቦታ ላይ አንድ ሴንተር ላይ ጸጥታ ኃይሎቹ በመኪና እናደርሳቸዋለን። በእግራቸው እየገቡ ቤት ላይ በቃ ዞረን ነው ገባ። በኋላ ምንም ያጋጠመ ይህን ካደረግን በኋላ ምንም አይነት ያጋጠመ የመልስ ክፍያ የሚሆን ለንብረት ድርሻ የለም። ከትላንት ወዲያ ይህን ማታ ቁጭ ብለን በቃ ይህን ካደረግን በኋላ አንድም የተባለ ነገር የለም። መጀመሪያ ግን አካባቢውን በደንብ ስለያለ ማለት ችግሮች ነበሩ እና ያው ትኩረታችንም ዋና ትኩረታችንም ቅድም እንደገለጽኩት አዲስ አበባ ላይ ነበረ። አዲስ አበባ ብዙ ሚሊዮን የሚቆጠር ህዝብ ነበረ የሚመጣው አንድ ስንች አይደለም። የትንኮሳ ስሜቶችን ስለነበሩ እና እነዚህ የትንኮሳ ስሜቶችን የመቆጣጠር እና የመከታተል ስራ ላይ ዋና ትኩረታችን ስለነበረ አካባቢውን በሰላም አልፎ ወደ አዲስ አበባ የገባው ወጣት በተለይ ደግሞ በሰላም ወደ መጣበት እንዲመለስ የማድረግ ስራ ሌላው ትልቅ ውጤት ሰጥቶ እየተሰራ የነበረ ስራ ስለነበረ ትኩረት መከታተልም እንደነበረ ያው ማየት ይቻላል።
አቶ ዘይኑ አካባቢውን አያይዘው ሲጠቅሱ በህገወጥና በህጋዊ መንገድ የተሰሩ ተራርቀው የተሰሩ ቤቶች ለመኪና ማስገቢያ የማይመቹ አካባቢዎችና በአቀማመጣቸውም ፍጹም ምቹ ያልነበረ እንደሆነ ገልጸው አሁን ግን አካባቢው ላይ የአዲስ አበባ ፖሊስ የኦሮሚያ ፖሊስና የመከላከያ ሰራዊት ገብቶ ነገሮችን ወደ ቀድሞ ቦታ ለመመለስ ጥረት እየተደረገ ነው ብለዋል። ኮሚሽነር ዘይኑ ጀማል በዛሬው ዕለት ለጋዜጠኞች በሰጡት መግለጫ ላይ የሁለት ቡድኖች በስም ሳይጠቅሱ ሁለት ቡድኖች የነሱ አስመስለው የተደራጁ ቡድኖች ናቸው ይሄን ድርጊት የፈጸሙት ብለው ነበርና ማን ናቸው እነዚህ ቡድኖች ስል ጠይቂያቸው ነበር።
እነማናቸው በጣም አስቸጋሪ ነው የሚሆነው። በደንብ ምርመራውን ካጠናቀቅም በኋላ ልንገልጽ ይሻላል። አሁን እርሊ ስለሆነ አንደኛ የምርመራም ሆነ የፍርድ ሂደት የሚያዛባ ስለሚሆን አሁኑኑ ዝም ብሎ ቅድመ ፍንጭ ሊሰጡሽ አስቸጋሪ ነው የሚሆነው። ግን ድርጊቱ በደንብ ታቅዶ ሁለት ቡድኖች በማደራጀት ግጭቱ የሁለቱ ቡድኖች ደግሞ በአይዲዮሎጂ የሚለያዩ መሆኑን በደንብ ተሰርቶበት ሁለት በአይዲዮሎጂ የሚለያዩ ቡድኖች ውስጥ የማደራጀት ስራ በመስራት እነዚህ የአይዲዮሎጂ የሚለያዩ ቡድኖች ግጭት በማስመሰል እና ከዛ ደግሞ ይዘቱ የብሔር ቅርጽ እንዲይዝ በደንብ ዲዛይን ተደርጎ የተሰራ ነገር መሆኑን ነው ያለን ፍንጭ እስካሁን ድረስ። ይሄ በጣም አደገኛ እና ያው በአንድ በኩል ከእነዚህ ቡድኖች በሰላም ገብተው ሊታገሉ በቀንነት ወደ ሀገር በሀገር ግንባታ ሊሳተፉ የገቡ ቡድኖች እና መንግስት መካከል ግብግብ እንዲፈጠር በማሰብ በሌላ በኩል ደግሞ ብሔር ግጭት እንዲፈጠር ለማድረግ እና በዚህ ሁኔታ ሀገሪቱ ተመልሳ ወደ ትርምስ እንድትገባ ታልሞ ወደ ነገር እኩል ተግባር ስለሆነ ያው ይህን ተግባር በደንብ ህዝቡ እንዲያውቀውና እንዲያጋልጠው ማዳረግ ሳይሆን እንዲቆም በአግባቡ መሰራት እንዳለበት ለማመልከት ነው።
እንግዲህ ሁለት ቡድኖች ሲሉ እነዛ ቡድኖች ያሏቸው ቡድኖች ስማቸውን እነማን ናቸው? እነዚህ የተባሉት ድርጅቶች በስም
እኛም የሚጠቅም ከሆነ ለነገሩ ከመስም ከራሳቸውም ጋር ከአንዳንዶች ጋር ከድርጅቱ አመራሮች ጋር ተነጋግረናል። ግን ብዙ ይጠቅማል ወይ ነው። ራሳቸው የድርጅቱ አመራሮች ወጥተው ራሳቸውን ለመናገር ዝግጁ ናቸው። ይህንን አይነት ምጥበጥ ለእኛ አይጠቅም፣ እኛ የለንበትም የሚል ትልቅ አቋም ነው ያላቸው እና በቅርብ የገቡ ድርጅቶች ናቸው። ትልቅ ተቀባይነት ያላቸው ናቸው ተገልባል።
ስለዚህ በእነሱ ስም ሌሎች እያደረጉት ነው እያሉ ነው?
አዎ በትክክል ያለምንም ጥርጥር እነሱማ በምንም መልኩ በቅንነት መንግስትን ለማገዝ እንደውም ሀገር የማረጋጋት ስራ ለማገዝ ሰላማዊ ትግል ለማድረግ ቆርጦ የገቡ መሆናቸው መንግስት በደንብ ያውቃል። ስለዚህ ግልጽ ነው። በእነሱ ስም ለመነገድ ነው እየተሞከራለሁ። ቅድም እንደነገርኩሽ በሁለት ምክንያት ነው። አንዱ ሁለቱ በአይዲዮሎጂ የተራራቁ ስለሆኑ እነሱ ለማስመሰል የሚያመቹ መሆናቸው፣ የብሔር ግጭት ደግሞ ትልቅ የብሔር ግጭት በተለይ ትልቅ ብሔሮች እንዲጋጩ የማድረግ አላማ ያለው መሆኑ፣ ሌላው መንግስት ሰላም መግባታቸውን እንትን ብሎ እንደገና ከእነሱ ጋር መለሱ ናቸው በሚል ከእነሱ ጋር ግብግብ ሊፈጥር እንደሚችል በመገመት የተደረገ ነገር ነበር። ዲዛይን የተደረገ
ግን አሁን ይሄንን ሲሉ ምናልባት ማህበረሰቡ ትክክለኛውን መረጃ እንዲያገኝ በስም ጠቅሰው ድርጅቶቹን ቢነግሩን የበለጠ ሚስጥር ከማድረግ ይልቅ የተሻለ ይሆናል ከሚል ነው። አሁንም በድጋሚ እነማን ናቸው የሚል ጥያቄ ማነሳው
ሞር እንትን የሚቀርበው የግንቦት ሰባት እና የአቶ ዳውድ ኢብሳ ቡድን የሆነው የኦነግ ፋክሽንን ነው እንትን ለማድረግ የተሞከረው።
ስለዚህ አሁን እንደሚሉኝ እነዚህ ሰዎች በአርበኞች ግንቦት ሰባት እና በኦነግ ስም ግጭቶቹ በሁለቱ መካከል የሚመስል ይዘት ያለው ነገር ተፈጥሯል ነው?
እንደዛ ነው የተፈጠረው። እንደውም አሁን ለምሳሌ ብዙ እንትን ነገር ላይ ያለን አብዛኛው አሁን በተለይ ቡራዩ ላይ መጀመሪያ ከደቡብ አሁን የግንቦት ሰባት አባላት የሚመስሉ ሰዎች የኦሮሞ ተወላጆችን ቡራዩ አካባቢ ገለዋል። ከዛ በኋላ ነው የኦሮሞ ተወላጆች ደግሞ የደቡብ ተወላጆች ላይ ግድያ የጀመሩት ማለት ነው። በግልጽ ነው እንደዚህ አይነት ተፈጻሚ ያለ። ስለዚህ ኢንዲኬሽኖቹ በሙሉ በደንብ የተቀረባበሩና በደንብ እንትን ያሉ ናቸው። ሌሎችም መረጃዎች ማስረጃዎች ጭምር አሉ። አንዳንድ ቦታዎች ላይ ያው በእጅ ስለሌሉ አሁን መናገር ስለማልፈልግ ነው እንጂ ደብዳቤዎችም ገና በእጅ ስላልገቡ ነው እንጂ ደብዳቤዎቹ በመረጃ ደረጃ ያሉኝ ደብዳቤዎች አሁን ለምሳሌ 40 ምንጭ ላይ ሰላማዊ ሰልፍ እንዲደረግ የቡራዩ ላይ የሞቱ ወገኖቻችንን በተመለከተ ሰላማዊ ሰልፍ እንወጣ የሚል ደብዳቤ ተበትኖ እንደነበር ያ ደብዳቤ እንትኑ የተፈረመው ደብዳቤው ቀኑ ሐሙስ እንደሆነ እና የቡራዩ ደግሞ እንደዚህ አይነት ጥቃት የደረሰው ቅዳሜ ጀምሮ እንደሆነ የሚያመላክቱ ዌል ፕላንድ እና ፕሪ ፕላንድ የሆነ ነገር እንደሆነ የሚያሳዩ በጣም ብዙ ፍንጮች አሉ። ሌሎችም ፍንጮች በቀጣይ እንገልጣል ፈስብላል።
ከኮሚሽነር ዘይኑ ጀማል ጋር ሰፋ ያለ ቃለ ምልልስ ያደረግነው ሙሉውን በዌብሳይታችን ላይ ማግኘት ይችላልላችሁ። አያይዘን ያነሳናላችሁ ጥያቄ ግን እንደዚህ አይነት በተለያዩ ቦታዎች የሚነሱ ግጭቶች የተደራጁ ቡድኖች የፈጸሟቸው ናቸው የሚሉ መግለጫዎች እንደሚሰጡና እነዚህን ለመፍታትና እንደዚህ ያሉ ግጭቶችን ለማስቆም ምንድነው መደረግ ያለበት ፖሊስስ ምንድነው የሚያደርገው የሚል ጥያቄን አስተንላቸው ነበር። ኮሚሽነር ዘይኑ ጀማል እንዳሉት ፖሊስ ጸጥታ በማስከበር ብቻ እንዲያሉ ችግሮች ሊፈቱ አይችሉም። ህዝቡም በራሱ የመፍትሄው አካል መሆን አለበት የሚል መልእክት ሰጥቷል። በሌላም በኩል የደቡብ ክልል ርዕሰ መስተዳድር አቶ ሚሊዮን ማቴዎስን አነጋግረናቸው ነበር። እሳቸውም እንዳሉት በአብዛኛው የደቡብ ክልል ተወላጆች ህይወታቸው ማለፉን ጠቅሰው በዚህ ማዘናቸውን ገልጸው ነገር ግን ሀገሪቱ ወደ ሽግግር ላይ በመሆኗ ህዝቡ ሰከን ብሎ ይሄን የሽግግር ወቅት በሰላም ማለፍ እንዲቻል ጥረት እንዲደረግ ጥሪ አቅርበዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ከዚሁ ጋር በተያያዘ ወደሚቀጥለው ዘገባ እናልፋለን። 7 የተለያዩ የኢትዮጵያ የፖለቲካ ድርጅቶች ሰሞኑን በአዲስ አበባ ከተማና በአንዳንድ የሀገሪቱ ክፍሎች በተቀሰቀሱ ግጭቶች ወንጀል የፈጸሙ ቡድኖችና ግለሰቦችን በጽኑ አውግዘዋል። ግጭቶቹን አስተባብረዋል ያሏቸውን ከሀገር ውጭና በሀገር ውስጥ የሚገኙ ወገኖችም ከድርጊታቸው እንዲታቀቡ የመንግስት አካላትም ወንጀለኞቹን በአስቸኳይ ለህግ እንዲያቀርቡ አሳስበዋል። መልስካቸው አማሃ ተከታዩን ዝርዝር ይዟል።
ዛሬ ከቀትር በኋላ እነዚህ 7 የፖለቲካ ድርጅቶች ያወጡት የጽሑፍ መግለጫ እንዳመለከተው ሰሞኑን በአዲስ አበባ ከተማና በሀገሪቱ አንዳንድ ክፍሎች የሚስተዋሉ ግጭቶች የፖለቲካ አመለካከትን መሠረት ያደረጉ ይምሰሉ እንጂ ሌላ ምክንያት እንዳላቸው ይሞግታል። እንደ መግለጫው አባባል ከግጭቶቹ በስተጀርባ መላው አገራችንና ሕዝባችን ተስፋ ያደረገውን የለውጥ ሂደት ለማሰናከል ተግተው የሚሰሩ ኃይሎች የሚያቀናብሩት ሴራ ለመሆኑ መገመት የማያስቸግር ግጭቶች ተቀስቅሰው የዜጎችን ሕይወት እስከ መቅጠፍ መድረሱን የሚያረጋግጡ መረጃዎች በሰፊው እየቀረቡ ናቸው ብሏል። በተለይም ዛሬ በሀገሪቱ ተስፋ የሚሰጥ ለውጥ በተጀመረበትና ለውጡን ወደ አስተማማኝ ምዕራፍ ለማሸጋገር ጥረት በሚደረግበት ወቅት እንዲህ ያለ ግጭት መቀስቀሱ ማንኛውንም ቅን የሀገሪቱን ዜጋ እጅግ የሚያሳስብና የሚያሳዝን ነው ሲል ድርጅቶቹ ያወጡት የጽሑፍ መግለጫ ያስረዳል። አክሎም ይኸው የኦሮሞ ፌዴራላዊ ኮንግሬስ፣ የኦሮሞ ዴሞክራቲክ ግንባር፣ የኦሮሞ ነጻነት ግንባር፣ የኦሮሞ አንድነት ነጻነት ግንባር፣ የኦሮሞ ነጻነት ግንባር ለአንድነት፣ ሰማያዊ ፓርቲና አርበኞች ግንቦት 7 ለአንድነትና ዴሞክራሲ ንቅናቄ በጋራ ያወጡት መግለጫ ወንጀሉን የፈጸሙና ያስተባበሩ አካሎችን በጽኑ አውግዘዋል። የኦሮሞ ፌዴራላዊ ኮንግሬስ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ
መስከረም 6 እና 7 ቀን 2011 ዓ.ም ተሰብስበን የግጭቱን አሳሳቢነትና የደረሰውን የጉዳት መጠን ከመገመገምን በኋላ ግጭቱን የቀሰቀሱትም ሆነ በግጭቱ በመሳተፍ በሰው ሕይወት አካልና ንብረት ላይ ወንጀል የፈጸሙ ግለሰቦችን ወይም ቡድኖችን በጽኑ እንደምናወግዝና የግጭቱ ተዋንያንና ከጀርባ ሆነው ግጭቱን ያስተባበሩ የውጭና የአገር ውስጥ ኃይሎች ከዚህ ድርጊታቸው በአስቸኳይ እንዲታቀቡ ለማሳሰብ ይህንን መግለጫ በጋራ ለማውጣት ተስማምተናል።
ስብስቡ ለወጣቱም ቢሆን ይገባዋል ያለውን መልእክቱን አክሏል።
ዛሬ አገራችን ውስጥ በመካሄድ ላይ ያለው ተስፋ ሰጪ ለውጥ እንቅስቃሴ ከላይ የተጠቀሰው አሳዛኝ ግጭት በተቀሰቀሰባቸው አካባቢዎች የሚኖሩ ወጣቶችን ጨምሮ መላው የኢትዮጵያ ሕዝብ በከፈለው የህይወትና የአካል መስዋዕትነት የተገኘ ለውጥ ነው። ስለዚህ ወጣቱ በማወቅም ሆነ ባለማወቅ በራሱ መስዋዕትነት የተገኘውን ይህንን ተስፋ ሰጪ የለውጥ ጅማሮ ለመቀልበስ ሀገር ውስጥም ሆነ ከሀገር ውጭ ሆነው ለውጡን ለመቀልበስ ተግተው ለሚሰሩ ኃይሎች መሳሪያ እንዳይሆን ማሳሰብ ተገቢ ነው።
አሁን ያለውን አስቸጋሪ ሁኔታ ተገንዝቤያለሁ ያለው ይህ ስብስብ ለመንግስት ኃላፊዎችም ማሳሰቢያለሁ።
በዚህ አስቸጋሪ የለውጥ ወቅት ሀገራችንን የመምራት ከባድ ኃላፊነት የወደቀባቸው የመንግስት አካላትም የሀገርንና የህዝብን ደህንነት ለመጠበቅ ሲሉ እንዲህ አይነት አደገኛ ችግሮች ከመከሰታቸው በፊት የመከላከል እርምጃ እንዲወስዱና በመካሄድ ላይ ባለው ግጭት እጃቸው ያለበትን ኃይሎች በአስቸኳይ አጣርቶ ለህግ የማቅረብ ኃላፊነታቸውን በአግባቡ እንዲወጡ ማሳሰብ እንወዳለን።
መግለጫው አክሎም ለውጡን ለማደናቀፍ ከውስጥም ሆነ ከውጭ ሆነው እየሰሩ ያሉ ኃይሎች በመካከላችን የሚታዩ ልዩነቶችን ተጠቅመው ለውጡን እንዳይቀለብሱ አባሎቻችንና ደጋፊዎቻችንን ከጎናችን እንዲቆሙ ጥሪያችንን በጋራ እናቀርባለን ብሏል። እነዚህ በውስጥና በውጭ ያሉ የተባሉትን የለውጡን ሂደት አደናቃፊ ኃይሎች ማንነት ለመጥቀስ ግን ስብስቡ አልፈለገም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። አሁን ተከታዩ ዘገባችን ወደ ሎስ አንጀለስ ይወስደናል። በሎስ አንጀለስና በአካባቢዋ የሚኖሩ ኢትዮጵያውያንና ኤርትራውያን የወንጌል አማኞች በጸሎት ምስጋና ቀረቡ። በሁለቱ ህዝቦች መካከል ለዘመናት የቆየውን የአንድነት መንፈስ አጠናክረው መቀጠል እንዳለባቸውም የሃይማኖት አባቶች አሳስበዋል። ዳንኤል አርጋው ስነ ስርዓቱን ተከታትሎታል።
በኢትዮጵያና በኤርትራ ህዝቦች መካከል ስለተጀመረው አዲስ የሰላም ሂደት ምክንያት በማድረግ ባሳለፍነው ቅዳሜ በኢትዮጵያ ክርስቲያኖች ህብረት ቤተክርስቲያን ከሰባት በላይ የኢትዮጵያና የኤርትራውያን የወንጌላውያን አብያተ ክርስቲያናቶችን ጨምሮ በተሳተፉበት የጸሎትና የሰላም ጉባኤ ላይ በሁለቱም ህዝቦች መካከል ስለተጀመረው የሰላም ሂደት ለመጸለይና ዘላቂነት ይኖረው ዘንድ ለመደገፍ በርካታ የሃይማኖቱ ምእመናን በተገኙበት በታላቅ የጸሎትና የምስጋና ስነ ስርዓት አክብረውሏል። የእምነት አባቶችም ባስተላለፉት መልእክት በሁለቱም ህዝቦች መካከል ከመነቃቀፍ ወደ መተቃቀፍ፣ ከመወዳደር ይልቅ ለመተባበር በጋራ እንዲሰሩ ጥሪያቸውን አቅርቧል።
ፓስተር ኃይሉ ቸርነት እባላለሁ። የመጣሁት ከኢትዮጵያ ክርስቲያኖች ህብረት ቤተክርስቲያን ሎስ አንጀለስ ነው። የተለየ ጊዜ ነበረ። በኢትዮጵያና በኤርትራ መካከል የተፈጠረውን አንድነት አስመልክቶ እኛም በገባን መንገድ እግዚአብሔርን ለማመስገን ዛሬን ለምስጋና የተሰበሰብንበት አብይ ዓላማ እግዚአብሔር ሀገራችንን ኢትዮጵያና ኤርትራ ለማልማት ብሩህ ተስፋ እንደሰጠን አምነን ነው። ይህ ብሩህ ተስፋ በሁለቱ ሀገሮች ህዝቦች ተጠናክሮ እንዲቀጥል ያንዳንዳቸው ከመነቃቀፍ ይልቅ ለመተቃቀፍ፣ ከመገፋፋት ይልቅ ከመወዳደር ይልቅ ለመተባበር፣ ከፉክክር ይልቅ አብሮ ለመኖር የበለጠ የየበኩላቸውን እገዛ ያዋጡ የልዩነቱ ግንብ እንደፈረሰ የትብብር ድልድዩ በሚገባ ተገንብቶ እነዚህ ህዝቦች የተጠሙትን ሰላም፣ ልማትና እጅ ለእጅ ተያይዞ በፍቅር መኖር እንዲዳብር ነው። ዛሬም ለዚህ ምንጩ አምላካችን እንደሆነ አመስግነናል። ወደ ላይ እሱን ስናመሰግን የጎንዮሽ ደግሞ ህዝቦች እንዲተቃቀፉ፣ እንዲያያዙ፣ እንዲተዛዘኑ፣ እንዲደጋገፉ፣ በህብረት እንዲኖሩ ይህ ትብብር ተጠናክሮ እንዲቀጥል በጥብቅ አሳስባለሁ።
ስሜ ፓስተር ቴዎድሮስ ኃይለ ማርያም እባላለሁ። ከኢትዮጵያ አማኑኤል ቤተክርስቲያን ሎስ አንጀለስ። ዛሬ በነበረን ፕሮግራም እንደጀመርነው በዛሬው ዕለት በኢትዮጵያና በኤርትራ መካከል የተጀመረውን ይህንን ግንኙነት አስመልክተን እግዚአብሔር አምላካችንን ያመሰገንበትና እንደገና ደግሞ በቀጣይነት ስራዎች እንዲሰሩ በእግዚአብሔር ፊት የጸለይንበት ዕለት ነው። ይሄ ቀን ማለት በሎስ አንጀለስ ላለን ለክርስቲያኖች ታላቅ የመታሰቢያ ዕለት ነበረ። በዚህ ዕለት በኤርትራውያንና በኢትዮጵያ ማከል ትልቅ ፍቅር ያየንበት ዕለት ነው። ይሄ ደግሞ በሀገራችንን በኢትዮጵያና በኤርትራ ማከልም የተጀመረው እስከ ፍጻሜ ድረስ ይቀጥላል ብለን እናምናለን። ለዚህም ደግሞ አብዝተን እንጸልያለን። እግዚአብሔር ምድራችንን ኢትዮጵያና ኤርትራን ይባርካል።
የሰላም ሂደቱን ለማመስገን በተጠራው ስነ ስርዓት ላይም ያምልኮ የውዳሴ ጸሎት እንዲሁም የመስክርነት ቃል በተጋባዥ እንግዶች ተሰምቷል። ለአሜሪካ ድምጽ ሬዲዮ ዳንኤል አጋው ነኝ ከሎስ አንጀለስ ካሊፎርኒያ።
የምትከታተሉት ጋቢና ቪኦኤ ነው። ዳንኤልን ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን እንሄዳለን። ከ2000 በላይ የትግራይ ህዝብ ዲሞክራሲያዊ ንቅናቄ ደምህት ሰራዊት አባላት በቅርብ ጊዜ ወደ ሀገር ውስጥ ይገባሉ ሲሉ የንቅናቄው ሊቀመንበር አቶ መኮንን ተስፋይ ተናግረዋል። የንቅናቄው አመራሮች በዛሬው ዕለት ወደ መቀለ ከተማ ሲገቡ አቀባበል ተደርጎላቸዋል። አቶ መኮንን እንደተናገሩት የንቅናቄው አባላት ወደ ሀገር ውስጥ ሲገቡ የሚቋቋሙበት ሁኔታ ለማመቻቸት ከመንግስት ጋር ተነጋግረናል ብለዋል። በአቀባበሉ የተገኙ የትግራይ ክልል ወጣቶችና ስፖርት ቢሮ ኃላፊ አቶ ነጋ በርሀ በበኩላቸው የክልሉ መንግስትና የክልል ገዢው ፓርቲ ህወሓት ከደምህት ጋር በሚያገናኛቸው ጉዳዮች ላይ አብረው ይሰራሉ ብለዋል። ሙልጌታ አጽበሀ ተከታዩን ዘግቧል።
ከ17 ዓመታት በፊት ነው የተመሰረተው የትግራይ ህዝብ ዲሞክራሲያዊ ንቅናቄ ደምህት። ይህ ፓርቲ ዲሞክራሲና ፍትህ ለማስፈን በማለት በትጥቅ ትግል ነው የቆየው። በኢትዮጵያ መጣ በተባለው ለውጥ መሰረት የፖለቲካ ፓርቲዎች ወደ አገር ውስጥ ገብተው በሰላማዊ መንገድ እንዲታገሉ በቀረበው ጥሪ መሰረት የፓርቲው አመራሮች ባለፈው ሳምንት ወደ አገር ውስጥ ገብቷል። በዛሬው ዕለትም ወደ መቀለ ከተማ ሲገቡ አመራሮቹ በክልሉ ከፍተኛ የመንግስት ስራ ኃላፊዎች አቀባበል ተደርጎላቸዋል። የደምህት ሊቀመንበር አቶ መኮንን ተስፋ ፓርቲያቸው የትጥቅ ትግል አቆሞ ወደ ሰላማዊ ትግል እየገባ መሆኑን ገልጿል።
ለውጥን ምጻና ነው ከነቀለጸና ዲሞክራሲን ምጻና ፍትህን ምጻና
ለውጥ ለማምጣት ስንል ነው ስንታገል የቆየ ነው። ለዲሞክራሲና ለፍትህ ስንል በትጥቅ ትግል ቆይተናል። በአሁኑ ጊዜ እየመጣ ያለው ለውጥ ተመልክተን ለውጡም ደግፈን ከትጥቅ ትግል ወደ ሰላማዊ ትግል ለመግባት መጥተናል። ሲታገሉ የቆዩ ከ2000 በላይ አባሎቻችንም አሉ። በተለያዩ ክፍሎች ተደራጅተው እየታገሉ የቆዩም በቅርቡ ወደ ሀገር ውስጥ ይገባሉ ነው ያሉት። በቅርብ ጊዜ የሚገቡ የደምህት ሰራዊት ወደ ህዝቡ ሲቀላቀሉ የሚቋቋምበት ሁኔታ ለማመቻቸት ከመንግስት ጋር ተወያይተናል ሲሉም አቶ መኮንን ተናግረዋል። በቀጣይ የትግል ሂደታቸው ተጠይቀው ሊቀመንበሩ ፓርቲያቸው መክሮበት ለህዝብ እንደሚያሳውቅም ገልጿል። ለደምህት አመራር በተደረገው አቀባበል የተገኙ የትግራይ ወጣቶችና ስፖርት ቢሮ ኃላፊ አቶ ነጋ በርህም የክልሉ መንግስት አስቀድሞ የደምህት አባላትና አመራሮች ወደ አገር ውስጥ እንዲገቡ ጥሪ አቅርቧል። አሁን ደግሞ በመምጣታቸው ደስ ብሎናል ብለዋል።
በጻውዒት መሰረት መጽየም ያለው አመራርሃ
ጥሪው መሰረት በማድረግ የደምህት አመራሮች መጥቷል። አባላቶቻቸው ደግሞ በቅርብ ጊዜ ይገባሉ። እነዚህ ለትግራይ ህዝብ ሰላም፣ ልማትና ዲሞክራሲ እስከሚታገሉ ድረስ ህወሓትም የያዘው አላማ ለትግራይ ህዝብ ሰላም፣ ልማትና ዲሞክራሲ በመሆኑ አብረን ለመታገል ዝግጁ ነን። መልካም የትግል ጊዜም እንዲሆንላችሁ እመኛለሁ ነው ያሉት። ለአሜሪካ ድምጽ ራዲዮ ሙልጌታ አጽብሃ መቀለም።
ከታጽዋን እናመሰግናለን። አድማጮች የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ፕሮግራማችን ወደ መጠናቀቁ ነው። እስክንድር ፍሬው ከአዲስ አበባ ያደረሰን ዘገባ ደርሶን ነበር፣ ነገር ግን በሰዓት ጥበት ምክንያት አሁን ሙሉን ማሰማት አንችልም። ከዘገባው ለመረዳት እንደቻል ነው ግን በዛሬው ዕለት በአዲስ አበባ ከተማና እንደዚሁም በአርባ ምንጭ በቡራዩ አካባቢ የደረሰውን ጥቃት አስመልክቶ ለተቃውሞ ሰልፍ ሰዎች አደባባይ ወጥተው እንደነበረ ነው። በአርባ ምንጭ ከተማ በአብዛኛው በጋሞ ተወላጆች ላይ ነው ጥቃቱ የደረሰው በሚል በአርባ ምንጭ ከተማ ሰልፍ የወጡት ሰዎች አንድ የጋሞ ብሔረሰብ ተወላጅ የሆኑ አቶ ደምሴ የተባሉ ሰው አንነጋግሮ እስክንድር በዘገባው ላይ አካቷል። እሳቸው እንደሚሉት በተቃውሞ ሰልፍ ሰዎች ወጥተው ነበር። ነገር ግን በኦሮሚያ ባንክና በሃይሌ ሪዞርት ላይ አላስፈላጊ የሆኑ ጥቃቶችን ለማድረስ በመከሩ ወጣቶች በተፈጠረ ግጭት የሁለት ሰው ህይወት ማለፉን፣ ሰባት ሰዎች ደግሞ መቁሰላቸውን ነግረውታል። በተጨማሪም ቀደም ብለን እንደዘገብነው ኮሚሽነር ዘይኑ ጀማል እንደነገሩን በአዲስ አበባ ከተማ ደግሞ በዚሁ የአምስት ሰዎች ህይወት ማለፉን ነው። ኮሚሽነር ዘይኑ ጀማል አጠንክረው እንደተናገሩት እንግዲህ ሁሉም ሰው የመፍትሄው አካል እንዲሆን ብለዋል። አድማጮች፣ ለሰዓቱ ያበቃን።
ኩን ራዲዮ ሰገሌ አሜሪካቲ